የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ22 በ25ና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። የዩናይት ስቴትሱ የኢትዮጵያውያን የሽልማት ድርጅት ማኅበራዊ ግዩራን ዘር ኢትዮጵያ ዓመታዊ ልዩ የእውቅናና የሽልማት ሥነ ሥርዓት ባለፈው እሁድ ተካሂዷል።
ከሰው ሠራሹ ታሪክ ወጥተን ቀጣዩን ትውልድ ምንድን ነው ከበደ ሚካኤል ያሉት ግሎ ለመነሳት ቆስቋሽ ይፈልጋል የሰው ልጅ እንደ ሰዓት ብለዋል። እና መቆስቆስ መቻል አለብን። እምቢ የሚል አለመቻልን የሚጸየፍ በቀሚስ ምክንያት የሚደርስባትን ውግዘት የምትቃወም ልጅ የምንፈጥረው ከቤታችን ከአስተዳደጋችን ጀምረን
የፈለጉትን ነገር ለማግኘት ያው ፈተና ይኖረዋል። ቀላል መንገዱ ካልተቻለ ከበድ ያለ ነገር ይኖራል። አሁን የመኪና መንገድ እንዴት ነው ፍጥነት እንዳይኖር የሚያግድ ነገር አለ፣ ግን ከዛ በኋላ ፈጠን ብሎ መንዳት ይቻላል። ህይወትም እንደዛ ነው። ህይወት ቀጥ ቢል ኖሮ ይጣፍጥ ነበር ወይ ደስ ይል ነበር ወይ
ምንድን ነው ያልኩኝ እኔ እዛ ጥያቄ ያነሳሁት ኬት ነው የምንጀምረው ይሄን ነገር ማንን ነው የምናስታርቀው እንዴ? ምክንያቱም ሀገራችን እኮ በአሁኑ ሰዓት በሃይማኖት በብሔር በድንበር በፖለቲካ የተለያዩ ናቸው።
የዓመቱ ተሸላሚዎች የህግ ጠበቃና የመብት ተሟጋቿ ወይዘሮ የትነበርሽ ንጉሴ፣ የአዲስ አበባ ዩኒቨርሲቲዋ የሥነ ሕይወት ጥናት መምህር ፕሮፌሰር ያለም ፀሐይ መኮንንና እውቋ አትሌት ኮሎኔል ደራርቱ ቱሉ ናቸው። በተከታታይ የሰማችኋቸው የቀደሙት በሚል ርዕስ በቅርቡ ባስተዋወቅ ነውና በቱባ ቱባ ሥራዎቻቸው የሚወደሱ የኪነ ጥበብ ሰዎች በሚታሰቡበት አዲሱ ቋሚ ቅንብራችን የተጀመረ ወግ
በማስተማር ወቅት እንኳን አንዳንድ ሰው ከነገረ ትማራለህ፣ ሌላው በህይወቱም በኑሮውም በአነጋገሩም በሰውነቱም ያስተምራል። እሱ ሁለተኛው አይነት ነበረ። በሙያ ረገድ ደበበ ገጣሚነቴን አስመስክሬ ጨርሻለሁ ብሎ ኤክስፐሪመንት ታርጓል። የሚያነሳቸውን ጉዳዮች አንስተዋል። ለምሳሌ መስከረም የሚል ግጥም አለው። እኔ እንደ ማስተርፒስ ነው የምቆጥረው። ሲምፎኒ ነው፣ የወንድ የሴት ድምፅ። ሲምፎኒን ግጥም ውስጥ እንዴት እንዳስገባው ታያለህ።
ዘመኑ እንደው አንዳንድ ጊዜ የሚያጓጓኝ ትልቅ ሰዎች በአንድ ዘመን መጡ እና ትንሽ በተን በተን እያደረገ እስካሁን እስከዚህኛው ይሰኛል ቢያደርሳቸው ጥሩ ነበረ እያስባለሁ። የኢትዮጵያን ስነ ጽሁፍ መልክ ለማስያዝ ትልቅ ጥረት ካደረጉ ሰዎች መካከል አንዱ ነው።
አሁን የስነ ጽሁፍና የቲያትር ጥበብ መምህር ሀያሲና ጸሐፊ ተውኔት ደበበ ሰይፉን ህይወትና ስራ ለምንቃኝበት ደርዝ ያለው ወግ የተመለሱት ሶስቱ የቀድሞ ተማሪዎቹ ዶክተር በድሉ አቅጅራ፣ አቶ ገዛኸኝ ጌታቸውና አቶ ተፈሪ መኮንን ናቸው። ደስ የሚል ነገር ግን የሩቅ ብለን ነበር። በጣም የሩቅ የሚመስለው ራዲዮ መጽሔትን ከአዲስ አበባ የማቅረቡ እድልና ሀሳብ ባለፈው ራዲዮ መጽሔት ድንገት ርቀቱ አጥሮ ቀረብ አለ ልበል።
ቀረብ አለ አሉላ፣ በጣም ቀረበ ይመስላል። እንዴት አመሸህ? ከአዲስ አበባ አዲሱ አበበ
እንደምናመሸ አዲሱ፣ እንደምናመሻችሁ አድማጮችም። የግንቦት 25 2011 ዓ ም ዝግጅት የፕሮግራሙ አዘጋጆች አዲሱ አበበና እኔም አሉላ ከበደ፣ ብርሃን ኃይሉ ለቅንብሩ ተሰይማለች። የንጉሴ አክሊሉን ቅንብርና ለዕለቱ ያልናቸውንም ሌሎች መሰናዶዎች ይዘን እንመለሳለን።
ያልሰራው ስራ ለነገር ያጠረተኛል ለንር
አለህበት አዲሱ። ወዲሁም መሰንበቻውን ያጡ አድማጮች በናፍቆት እየጠበቁ ይመስለኛል። ለሁሉም የሰዓቱን የዓለም ዜና እናስቀድምና እንመለሳለን።
እንደምናመሻችሁ አድማጮቻችን፣ ዜናውን ማነብላችሁ አዳነች ፍሳዬ ነኝ። የዩናይትድ ስቴትስ ከኢራን ጋር ያለውን ውጥረት ለማርገብ ስትል ካለምንም ቅድመ ግዴታ ከኢራን ጋር የመነጋገር ፍላጎት እንዳላት የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ተናግረዋል። ኢራን ግን ለድርድር ብዙም ተስፋ አላሳየችም። ካለምንም ቅድመ ግዴታ ከነሱ ጋር ተቀምጠን ለመነጋገር ዝግጁ ነን ሲሉ ፖምፔዮ ስዊዘርላንድ ባደረጉት ጋዜጣዊ ጉባኤ ተናግረዋል። ከፍተኛው የዩናይትድ ስቴትስ ዲፕሎማት አያይዘውም ሆኖም የዩናይትድ ስቴትስ የዚችን የእስላማዊ ሪፑብሊክ የአብዮታዊ ኃይል ከይሲ ተግባርን መሰረታዊ በሆነ መንገድ የመቀየር ጥረቷን ትቀጥላለች ብለዋል። ኢራን የደህና አገር ባህሪ ስታሳይ ዩናይትድ ስቴትስ ከእሷ ጋር ስለዛ ለመነጋገር ዝግጁ ትሆናለች ብለዋል። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ኤቢሲ በተባለው የዩናይትድ ስቴትስ ቴሌቪዥን ጣቢያ በተደረገላቸው ቃለ መጠይቅ ሲናገሩ ከዩናይትድ ስቴትስ ጋር አዲስ ንግግሮች ይኖራል የሚል እምነት እንደሌላቸው ገልጸዋል። መነጋገር የሚለው ነገር የጫና ሂደት የመቀጠል አካል ነው። እንዲህ አይነቱ ዘዴ በቤትና መሬት መሸጥ ገበያ ላይ ሊሰራ ይችላል፣ በኢራን ላይ ግን አይሰራም ሲሉ አክለዋል። ቻይና ከ30 ዓመታት በፊት ቤጂንግ ውስጥ በቲያናንመን አደባባይ በዲሞክራሲ ደጋፊ ተቃዋሚዎች ላይ የወሰደችው እርምጃ ትክክል ነበር በማለት ተከላክላለች። የቻይና መከላከያ ሚኒስትር ወይ ፌንግዬ ሲንጋፖር በተደረገላቸው ጋዜጣዊ ጉባኤ ላይ ለቀረበው ጥያቄ ሲመልሱ ጉዳዩ ፍጻሜ ለማግኘት ችሏል፣ ማዕከላዊ መንግስት ማቆም ያለበት የፖለቲካ ትርምስ ነበር፣ መንግስት የፖለቲካ ትርምሱን በወሳኝነት ማቆሙም ትክክለኛ ፖሊሲ ነበር ብለዋል። ተማሪዎችና ሰርቶ አደሮች ሙስና እንዲቆምና ዲሞክራሲያዊ ለውጥ እንዲደረግ በመጠየቅ ለሰባት ሳምንታት ያህል የተቃውሞ ሰልፍ ሲያካሂዱ ከቆዩ በኋላ እንደ አውሮፓ አቆጣጠር ሰኔ 4 ቀን 1989 ዓ.ም ስለተወሰደው እርምጃ ነው መከላከያው ሚኒስትር የተናገሩት። የመንግስት ወታደሮች ታንኮችን ሳይቀር ተጠቅመው በመቶዎች የሚቆጠሩ ተቃዋሚዎችን እንደገደሉ ተዘግቧል። የሞቱ ሰዎች ቁጥር በተጨባጭ ባይታወቅም ከ1000 በላይ ሊሆኑ እንደሚችሉ ተዘግቧል። ፕሬዚደንት ዶናልድ ትራምፕ ዛሬ ሲናገሩ አሜሪካ የሜክሲኮን ጉዳይ አብቅቶላታል ብለዋል። በዩናይትድ ስቴትስ ጥገኝነት ለመጠየቅ ወደ አሜሪካ ድንበር የሚያመሩትን የማዕከላዊ አሜሪካ ፍልሰተኞችን ባለማቆሟ ዩናይትድ ስቴትስን ጎድታለች ብለዋል። ሜክሲኮ በግዛቷ በኩል የሚያልፉትን ፍልሰተኞች ካላቆመች በስተቀር ወደ ዩናይትድ ስቴትስ በምትልካቸው ሸቀጦች ላይ የ5% ቀረጥ ለመጨመር የዛቱት ትራምፕ ሜክሲኮ መውሰድ እንጂ መስጠትን አታውቅም፣ ለብዙ አስርተ ዓመታት እንደዛ ስታደርግ ኖራለች ሲሉ ነቅፈዋል። የሱስ አስያዥ መድኃኒት ህገወጥ ነጋዴዎች፣ በህገወጥ ሰው አሸጋጋሪዎችና በተመሳሳይ ቡድኖች እንዲሁም በህገወጥ ፍልሰተኞች አገራችንን መውረር ማቆም አለባቸው፣ ካልሆነ ግን በቂልነት ወደ ሜክሲኮ የሄዱትን ኩባንያዎቻችንን የሥራ ዕድሉን ከፍተኛ ቀረጥ በማስከፈል ወደ ዩናይትድ ስቴትስ እንዲመለስ እናደርጋለን ሲሉ በትዊተር ዝተዋል። የሜክሲኮ ፕሬዚደንት አንድሬስ ማኑዌል ሎፔዝ ኦብራዶር ሀገራቸው በህገወጥ ፍልሰት ላይ ከባድ እርምጃ ልትወስድ ትችላለች ባሉ ማግስት ነው ትራምፕ ዛቻውን ያሰሙት። በዩናይትድ ስቴትስ የመንግስት ባለሥልጣኖች በኩል ተነጋግሮ የእርቅ ግልግል ላይ የመድረስ ፍላጎት አለ ብለዋል። የሜክሲኮ የውጭ ጉዳይ ሚኒስትር ማርሴሎ ኦብራዶር ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ፖምፔዮ ጋር በስልክ መነጋገራቸውን ገልጸው ሁለቱ ባለሥልጣኖች በመጪው ረቡዕ ዋሽንግተን ተገናኝተው እንደሚነጋገሩ ጠቁመዋል። ጠንካራ አቋም እንይዛለን፣ የሜክሲኮን ክብር እናስጠብቃለን ሲሉም አክለዋል። በዩናይትድ ስቴትስ ለመግባት ቪዛ ማለት የይለፍ ፈቃድ ለማግኘት ማመልከቻ የሚያስገቡት ከሞላ ጎደል ሁሉም የማህበራዊ ሚዲያ የስልክና የኢሜይል አድራሻቸውን እንዲያቀርቡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እንደሚጠይቅ ታውቋል። ለፍልሰትም ሆነ ሌላ ጉዳይ ወደ አሜሪካ ለመግባት ቪዛ የሚጠይቁት ሰዎች ካለፉት 5 ዓመታት ወዲህ ሲጠቀሙባቸው የቆዩትን የማህበራዊ ሚዲያ የይለፍ ስማቸውን፣ የኢሜይል አድራሻቸውንና የስልክ ቁጥራቸውን መዘርዘር ይኖርባቸዋል። ባለሥልጣኖች እንደሚሉት ይህ ሕግ ወደ 15 ሚሊዮን የሚጠጉ የውጭ ተወላጆችን ይነካል። ማመልከቻቸውን በአዲስ ሕግ መሰረት እንዲሞሉ የማይጠየቁት ለዲፕሎማሲና ለኦፊሴላዊ ጉዳይ የሚገዙት ብቻ ናቸው ተብሏል። የቪዛ ማመልከቻ የሚያስገቡት ሰዎች በአሸባሪ ተግባሮች የተሰማራ ቤተሰብ ይኖራቸው እንደሆነም ይጠየቃሉ። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ለራዲዮ መጽሔት ዝግጅታችን ተመልሰናል። አድማጮች፣ ራቅ ብሎ የሚሰማው ድምፅ ዛሬም በስልኩ መስመር አለ። ሀሎ፣ አዲስ አበባ።
ስም ከና አባቴ አብሮ ይሄዳል። አዲስ አበባ ስትል አዲስ አበባ አንድ ነው። ሀሎ፣
የተግባባ ይመስላል። የተስማማ አዲሱ፣ እንደምን ሰንብተሃል?
በጣም ደህና ነኝ አሉላ። እንደምን አድማጮቼ በድጋሚ እየሰናበታችሁ
እንጫወታለን። መሰንበቻ ምን ይመስል እንደነበር እኔንም የሚያጓጉ ወጎች ትነግረኛለህ ብዬ ተስፋ አደርጋለሁ። እንኳን በድጋሚ ከ15 ቀን በኋላ መልሰን አገኘን።
በጣም አመሰግናለሁ። ተስፋ አለኝ የተጀመረው የስልክ መስመር እንደሚተባበር ጠብቃለሁ። አላ
መልካም። አዲሱ አድማጮች አሁን በራዲዮ መጽሔት የጊዜ ሰሌዳ መሰረት የሳምንቷን ምርጥ ግጥም እናስቀድምና እንመለሳለን።
በመሞትም ተስፋ አለ እንኳን በመለያየት ተገድቦ በአድማስ ጥላ ፍቅራዊ ሰቀቀኑ ትዝታዊ ሰመመኑ በድሜ ጀንበር ለሚበላ
እንኳን በሚፈውስ ደዌ ውሎ አድሮ ለተቆራኘ ግርጣትና ንጣቱ እንበለ ግርሻ ስርየቱ ከዘመናዊ ሕክምና ከጸበል ለተሰናኘ
እንኳን በሚያልፍ ረሃብ ያልፍ አይመስል ሰቀቀን ቋሳ የተጋባን አዝመራ ደም የተቃባን ጎራ ከደመና ጋር ደምኖ ዘንቦ ለሚታረቀን
እንኳን የእድሜን ክፋይ በመታገት በድንጋይ ካብ ተከልሎ ለሚበጣጠስ ካቴና ለሚወላልቅ እግር ሙቅ የፍትህ ሚዛን ተከትሎ
በመሞትም ተስፋ አለ አለት ፈንቅሎ ለመውጣት ብፁዕ ሆኖ በሱባኤ ጻድቅ ሆኖ በትንሣኤ ለዳግም ሕይወት ለመብቃት ተስፋ አለ።
በመሞትም ተስፋ አለ በሚል ርዕስ ገጣሚው በድሉ አክራ በቋጠራትና ፍካት ናፋቂዎች በሚል ርዕስ ለህትመት ካበቃት የግጥም መድብሉ ባገኘናት የሳምንቷ ምርጥ ግጥም ፕሮግራማችንን ጀምረናል። በድሉ አክራን እናመሰግናለን። የጎሳይ ተስፋዬን የላምባ ኩራዝ ክሬን ነበር የሰማነው። ጎሳይ እናመሰግናለን። አድማጮች አሁን ወደ ቀዳሚው ቅንብር በመግቢያው ያስተዋወቅናችሁ ዝግጅት ነው። የዩናይት ስቴትሱ የኢትዮጵያውያን የሽልማት ድርጅት ማኅበራዊ ግዩራን ዘረ ኢትዮጵያ በእንግሊዝኛው ምህጻረ ቃሉ ሲድ ዓመታዊው ልዩ የእውቅናና የሽልማት ሥነ ሥርዓት ባለፈው እሁድ ተካሂዷል። በብዙ መቶዎች የተቆጠሩ ከዋሽንግተን ዲሲና አካባቢው ከተለያዩ የዩናይት ስቴትስ ግዛቶችና እንዲሁም ከአዲስ አበባ ጭምር የመጡ ታዳሚዎች በተገኙበት በዚህ በ27ኛው ዓመት ልዩ የሽልማት ሥነ ሥርዓቱ በላቀ ሥራቸው የተመረጡ 9 ኢትዮጵያውያትና ትውልደ ኢትዮጵያውያን ለእውቅናና ለክብር አብቅተዋል። በምሽቱም ዝግጅታችን በአዋቂዎች ጎራ ለሽልማት ከበቁት 9 ሴቶች ወዲህ ወደ ስቱዲዮ ጋብዘን ካወያየናቸው 3 ጋር የነበረንን ዝግጅት ነው የምናቀርበው። እንግዶቼ የህግ ጠበቃና የመብት ተሟጋቿ የትነበርሽ ንጉሴ፣ የአዲስ አበባ ዩኒቨርሲቲዋ የስነ ህይወት ጥናት መምህር ፕሮፌሰር ያለም ፀሐይ መኮንንና እቋ አትሌት ኮሎኔል ደራርቱ ቱሉ ናቸው። በሰንበቻውን በቀረቡ የቀደሙ ፕሮግራሞቻችን ከውይይቱ ከፊሉን አሰምተናል። የምሽቱም እልባት ካደረግንበት ይንደረደራል። የት ነበርሽ? አሁን ያልሽው ላይ እስኪ በእንቅፋት ምሳሌነት ማሳየት የሚቻል ከሆነ ከራስሽ መነሳት የሚችው መነገር የሚችል ነገር አለ?
በጣም ብዙ። እኔ ለምሳሌ ህግ ለማጥናት ራሱ በጣም የራሴ እንትኖች ነበሩብኝ። እኔ የህይወት ችግር ምንድነው በትምህርቱና በማህበራዊ ተሳትፎ መካከል ማመጣጠን፣ ትምህርት ቤት እያለሁኝ አስተማሪዎቼ እንደውም ማልፍሉ አይመስላቸውም ነበር እና 3.6 አንጥቼ ነው ምናልባት 4 መሆን ይችል ነበር፣ ግን ማህበራዊ ነገር ላይ በጣም አተኩር ነበር። አንዳንድ ጊዜም አዲስ ነገር ለመልመድ ከተለመደው ነገር ውጪ ይቆማለሁ እና አዲሱን ነገር ደፍሮ መግባት እንደሚያስፈልግና አሁን እኔ ዓለም አቀፍ ስራ ነው የምሰራው እና ዓለም አቀፍ ስራ ውስጥ ለመግባት ፈረንሳይኛ ቋንቋ መማር ነበረብኝ። አሁን ብሶ በጣም ጎበዝ ነሽ እኮ አንቺ ነው ያለኝ። እኔ እንዲሆን የምፈልገው ከአካል ጉዳተኝነት ወንበር ላይ ከዛ አግዳሚት ላይ ተነስቶ አለመቻሌ እና እነሱ መቻሌ ማድረግ ያለብኝ ነገር ስላደረግኩኝ እንድደነቅና እንድሸለም አልፈልግም። እኔ እንድደነቅና እንድሸለም የምፈልገው ያደረግኩት ነገር ከኔ በላይ ሰው ጠቅሞ ከሆነ ከኔ ውጭ እንጂ በወር ስራ ሰርቼ ለሚከፈለኝ ደሞዝ እና በሩጥ ጠና አንጥተን ለምን ከኔ በላይ ሌሎችን ጠቅሟለኝ። የደራርቱ ሜዳሊያ የሚለው የት ነበርሽ ስኬት፣ የት ነበርሽ ዲግሪ፣ የፕሮፌሰር አለም ፀሐይ ጥናት ከዛ በላይ ጠቅሟል ወይ ሌሎች ጋር ደርሷል ወይ የሚለው
ምሳሌው በሁሉም መልኩ ነው። ደራርቱ የሆነ ነገር ልታኪ
የትዬ ባልች ላይ በዚህ በሰላም ኮሚሽን ላይ መቼም እንግዲህ ወደዛ ስንመጣ በክብሩ ጠቅላይ ሚኒስትራችን ተሰይመን በስ ተወካዮች ምክር ቤት እንግዲህ ብዙ በወከሉ አካላት ጸድቆ ነው እና እንግዲህ እምቢ አትልም። ቅድም የትዬን ያልኳት እኛ በአንድ መስመር ብቻ ነው ያለፍነው፣ እናንተ በብዙ መስመር አልፏል ምንድነው ያልኩኝ። እኔ እዛ ጥያቄ ያነሳሁት ኬት ነው የምንጀምረው ይሄን ነገር ማንን ነው የምናስታርቀው እንዴት ነው የምንጀምረው? ምክንያቱም ሀገራችን እኮ በአሁኑ ሰዓት በሃይማኖት፣ በብሔር፣ በድንበር፣ በፖለቲካ የተለያዩ ናቸው፣ የተጣሉ ናቸው እና ኬት ነው የምንጀምረው? የህግ ማዕቀፍ የሚያስፈልጋቸው ነገሮች አሉ እና ብዙ አለ ብዬ ነው። እሷ ደግሞ መስመሩ ስለምታውቀው ችግር መነሻመረሻም አለዋለች። ምንድነው ያለኝ መጋቢ አዲስ ሼቱም ከኛ ጋር ነበርና ደራርቱ እስቲ ሳቂ እና ይሄ ሳቅሽን ወደ ሁሉም አስተላልፊ እና ይሄ ሁሉ ነገር እስቲ ይቅር እና ሁሉም ሰው ይሳቅ ነበርና በዚህ ምናምን
እስኪ ይሄን ተስፋ የሚሰጠውን አሁን ያገኛችሁትን እውቅና ተሰሚነትም አብሮ ይሰጣል። አሁን ካላችሁም በተጨማሪ ፕሮፌሰር ያለም ፀሐይ ቅድም ጀምር አድርገዋል፣ የመጣችሁበት መንገድ ኬት ተነስታችሁ የደረሳችሁ መውደቅ መነሳቱንም ለሌሎች ማስተማሪያነት መጠቀም ይቻላል። በሚቀሩን ጥቂት ደቂቃዎች ውስጥ የነበረውን የመጣችሁበትን ህይወት ለመመልከት እንሞክር። አርሲ ያሰላን የተወለዱት ሁለተኛ ደረጃ ትምህርት ቤት ያመለጥ ከሩጫው እንዴት እንዳመለጡ አናውቅም።
እንዳልደረስኩበት ቦታ አለ። የተወለድኩት አሰላ ነው፣ ግን 2 ዓመት ሲሆነኝ አባቴ የፖሊስ አባል ስለነበረ መቀየር ነበረበት። ስለዚህ ትምህርት የጀመርኩት ደሴ ቴጌመነ ትምህርት ቤት፣ ከዛ ቀጥሎ ወደ ፍኖተ ሰላም ጎጃም፣ ከዛ መጨረሻ ላይ አዲስ አበባ ነው አጠናቀቅኩት ትምህርቴን። እና የዛን ጊዜ ያው የ12ኛ ክፍል መልቀቂያ ፈተና ሳልፍ ገባሁ ወደ ዩኒቨርሲቲ። ቀደም እንዳልኩት ስገባ ጎበዝ ነኝ ብዬ ልቤ ያበጥ ብላ ገብቼ ተንሸራትቼ ለወድቅ ስል ግን ፍላጎቱ ስላለ ና የመች ስራትም ችሎታው ስላለ ትምህርት በጣም የምፈልገው ነገር ስለሆነ ማወቅ በጣም ስለሚያስደስተኝ ከልጅነቴም ጀምሮ ትምህርት ቤት መሄድ መሰለኝ ሌላ ቦታ የትም መሄጃ ስለሌለም ይሆናል ትምህርት የወደድኩት። እና ጓደኞችን ስለማገኝ ከሰው ጋር መጫወት፣ መሳቅ፣ መረበሽ እስካሁንም አለቀቀኝም ትንሽ እና በዛ መልኩ ስለሆነ የተለያየ ቦታ የመሄድ እድሉ አጋጣሚው ከፍተኛ ትምህርትም ከጨረስኩ በኋላ ምንድን ነው ማድረግ ያለብኝ የሚለውን ሁልጊዜ ያለውን አጋጣሚ ለመጠቀም ሞክራለሁ። በዛም መልኩ ነው 3ኛውን ዲግሪንም እድል ስላላገኘሁ ወደ እንግሊዝኛ ተናጋሪ ሀገር ግዴታ ወደ ምዕራብ ጀርመን በነበረ ጊዜ ሄጄ ዩኒቨርሲቲ ኦፍ አድልቦ ጀርመን ቋንቋ 6 ወር ተምሬ ዩኒቨርሲቲ የገባሁት ፈተናውን አልፌ እና የፈለጉትን ነገር ለማግኘት ያው ፈተና ይኖረዋል። ቀላል መንገዱ ካልተቻለ ከበድ ያለ ነገር ይኖራል። ግን አሁን የመኪና መንገድ እንዴት ነው ፍጥነት እንዳይኖር የሚያግድ ነገር አለ። ግን ከዛ በኋላ ፈጠን ብሎ መንዳት ይቻላል። ህይወትም እንደዛ ነው። ህይወት ቀጥ ቢል ኖሮ ይጣፍጥ ነበር ደስ ይል ነበር
ወደቅ መነሳቱ አስፈልጊም ነው
አዎ ምክንያቱም ሳክሰስ ኢዝ ቢልት ኦን ፌለር የሚሉት አነጋገር አላቸው ምክንያቱም ከስተት በመማር ነው ያ ደስታም ይመጣው እንጂ ሁልጊዜ ጎበዝ ሁልጊዜ የተሰራው ነገር ሁሉ ውጤታማ ከሆነማ ህይወት ምንድነው ታዲያ ተግዳሮቱ እንደሚባለው ስለሚል ጥር ለማድረግ ያህል የኔ ህይወት አሁንም ፈተን የሚያደርግ ነገር መስራት እወዳለሁ ግን
መልካም ደራርቱ
የስኬት መንገድ እንግዲህ ማንኛውም ሰው ስኬት ለተደርስ ያለ ምንም ወጣውረድ ያለ ምንም ፈተና አደረስኩ ካለ ምናል ብዙ የህይወት ወጣውረዶች አሉና ያንን አሸንፈ እንደውም እዛ ስደስ ነው እንግዲህ ህይወት የምትጣፈጠውና በሩጫ ዓለም ብንሄድ እኔ 22 ምናምን አመት ሮጫለሁ ሁሉ ቀን አሸንፈ አይደለም 22 ምናምን አሸንፈ አይደለም ምናልባት በአመት 10 ሩጫ ብሮጥ 5ቱን አሸንፈ 5ቱን ተሸንፈ ነው ስለዚህ ስትሸነፍ ደግሞ የበለጠውን ትሰራለሽ የበለጠውን
ትጋት ነው
ስለዚህ ማንኛውም ነገር አረጋለሁ ካልሽ ደግሞ ከደጋገምሽ ማንኛውም ነገር ይሆናል ይመጣል ስለሆነ ተሸንፈህም አሸንፈህም ወርቀህም ተነስተህም ነው ህይወት የሚሆነውና ስኬት ላይ ለመድረስ ለማንኛውም ወርቀህም ትነሳ
ወርቀህም ትነሳ
አለ ግን ወርቆ ያለመቀያት ነው
ልክ ነው ከበቆጂ በዲዳ ቀበሌ ይሄን ሁሉ ዓለም ያደረሰው ስራ
አዎ እንግዲህ አዎ በቆጂ በዲዳዋ ቀበሌ ገበሬ ማህበር አርሲ
ዓለምን በሙሉ ለመዞር መቃሽ
አዎ እና ከዚህ በፊት የሰማችሁት ምናልባትም ያ ሁሉ እና ኃይለን ጨምሮ እና ቀሜታነ ጥሪዬ እና ገንዘቤን ለፈነሽን ጨምሮ
ከዛ ሁሉ ከቤቷ ወጥተሽ
ወጣለሽ በነገራችን እነዚህ ሁሉ ሴቶች ከአራፋጥማ ሮባ በስተቀር እሷ ነችኛ ቀዳሚ ከሷ በስተቀር ሁሉም ከባርሴሎና ድል በኋላ ነው የመጣውና ያ አሁንኛ ኩራት ተሰማና ባርሴሎና ደጋፊ እንደኔ ባርሴሎና በነገራችን ላይ አሳግር ኳስ ደጋፊ ሰው ምክንያቱም
የኢትዮጵያ
ታሪክ
አለ ለዚህ ሁሉ ምሳሌ እንግዲህ እና በብቅላ ምዝጋራ ይግባቸውና እናማ ወልደ እና ሻምበል ምሩጽ ይፍጠር ኢትዮጵያስ ከከብራ የምትኖረው በተለይ በኦሎምፒክ የትም ኦሎምፒክ በአጋጣሚ ዘንድሮ ኦሎምፒክ ቶኪዮ ላይ ነው የሚደረገውና ለኛ የሰጡት ክብር በአበበ ቢቂላ ተነስተ ለኛ ምሳሌ ሆኗል ኢትዮጵያ ስፖርት ደግሞ በተለይ በማራቶን እዚህ ድረስ አስተዋጽኦ አድርጓል እነሱንም እናመሰግናቸዋለን
መልካም የትነበሽ የርቅ ሰላም ኮሚሽን ምናልባት በጣም በጉጉት ልትነጋገር የምትፈልጊበት ርዕስ ይመስለኛል ኢትዮጵያ ካሏት ዛሬ ከሚታዩ ፈተናዎችም ጋር እንዲለወጥ መስራት የምትፈልጉበትን በኃላፊነት አሁን የተሰጠሽንም ሌላም ሊመለከት ይችላል ሌሎችም የሚሳተፉበትን የተወሰኑ ነገሮችን በመድረክ ውስጥ እናገር ይሰምቻለሁ
እንግዲህ የእርቀ ሰላም ስራ የፖለቲከኞች ስራ አይደለም ፖለቲከኞቹ አይሰሩትም ሳይሆን የነሱ ብቻ ስራ ሊሆን አይችልም የሁላችንም ስራ የእርቀ ሰላም ስራ በባህሪው የሚሰራው ቁስልን ያድናል በጣም ብዙ ቁስሎች አለባብሰናቸው ሸፋፍነናቸው ቁጭ ያረግናቸው ቁስሎች አሉና የእርቀ ሰላም ስራ ዘመን ይሻገራል የሚያስደስት ስራ ነው ሲከናወን እስኪሆን ድረስ ግን ሸክም ነው አስታራቂ ብለን የምናመጣቸው ሽማግሌዎች ሾም ናቸው ብለን የምንጠራቸው በጣም ብዙ እንኳን ደስ ያለሽ ይለኛልና በጣም ቆንጆ ነው አስቀምጡልኝ ልክስ ጨርስ አሁን ግን ሸክም ለመሸከም እንኳን ደስ ያለሽ ይባል ትልቅ ነገር ነው ለዚህ ነገር መመረጥ ለዚህ ነገር በታጨት ትልቅ ነገር ነው እኔ ብቻ ሳልሆን እንግዲህ በጠቅላይ ሚኒስትሩ አቅራቢነት የህዝብ ወካዮች ምክር ቤት ያጸደቀን 41ችንም ሰዎች በተለያየ መንገድ ህዝብ ይሆኑኛል ቢናገሩ ሰማቸዋለሁ ብሎ የሚያምንባቸው ናቸው ተብሎ ነው የሚታሰበውና እንግዲህ እርቅ ማለት መስታወት ነው ትላንትን የሚያሳየንና ነገን የሚያስናፍቀን የዚህ እርቅ ስራ በደቡብ አፍሪካ በሩዋንዳም ተካሂዷል እኛም ሀገር ውስጥ የእርቅ ስራዎች አልፎ አልፎ የተሞከሩበት ግን ያልሄዱበት የደርግ ባለስልጣናት አካባቢ የተነሱ ነገሮች አሉና እንግዲህ በእኔ እምነት አይን ላጠፋ አይን እንክፈል ይያለን ከሄድን ማህተመ ጋንዲ እንዳለ ሁላችንም አይነ ስውር መሆናችንና ያ ደግሞ ለማንኛችንም አይጠቅምምና አሁን ከባድ ስራዎች ይጠብቁናል ያው ኮሚሽኑ እንቅስቃሴ አሁን ጀምሯል ሰብሳቢና ምክትል ሰብሳቢ ኖሮት የጊዜ ገደባችንን ማስቀመጥ ይጠበቅብናል ከየት ጊዜ ጀምሮ ያለው ነው እናየው ግን ትልቁ መጠንቀቅ ያለብን ነገር እንደማናድነው እርግጠኛ ያልሆንበትን ቁስል ልንከፍት አይገባም የሚል እምነት አለኝ እንደማንጨርሰው እርግጠኛ ያልሆንበትን መንገድ ልንጀምረው አይገባም የሚል እምነት አለኝ እና ሰው እንዲረዳኝ መፈልገው ዛሬ ላይ ያሉ የሰላም ስራዎችን ትክክለልንትን ቦታ የሚደረጉ ጸቦች ላይ ትኩረት ማድረግ የኛ የርቀ ሰላም ኮሚሽኑ ስራ አይሆንም የኛ ስራ የሚሆነው ትላንታችንን በመመርመር ነጋችንን ማሳመር ነው
ይሄንብሽ ይቅርታ ጣልቃል ገባ ነው አሁን ያልሽው ላይ ማናድነውን ቁስል ለመክፈት የለብንም ብለሻል ምን ማለት ነው
እንግዲህ በዚህ በርቀ ሰላም ሂደት ውስጥ አንደኛው በአዋጅ የተሰጠን ስልጣን የማጣራት ስራ ተሰጥቶናል በተለያየ ጊዜያት የተፈጸሙ የሰብአዊ መብት ጥሰቶችን እንድናጣራ ይጠበቅብናል ለምሳሌ አንደኛው እስከዛሬ ድረስ ልጆቻቸው ወይም ባሎቻቸው የት እንዳሉ የማያውቁ ሰዎች አሉ። በጣም በርካታ ሰዎች ለምሳሌ ከደርግ ጊዜ አንስተን የምንወደው እንደራሲ በአሉ ግርማን አንስተን የት እንደተቀበረ የት እንዳለ ጭምር የማናውቅ ሰዎች አለን በር ላይ ሰው ልጃቸውን ገሎባቸው ማን እንደገደለው የማያውቁና ፍርድ ቤት ማቆም ያልቻሉ በጣም ብዙ እናቶች አሉን። ሄደን የነዛን እናቶች ብሶት ስንሰማ እርግጠኞች መሆን አለብን ለብሶታቸው ምላሽ መስጠት የሚችል ስርዓት፣ ለማጣታቸው ካሳ መክፈል የሚችል ስርዓት መዘርጋት፣ በግል እንኳን ባይሆን ምልክታዊ የሆነ ናሙናዊ የሆነ ካሳ መክፈል የሚችል እንባቸውን የሚያደርግ። ለምሳሌ የሀውዜን አደባባይ ጭፍጨፋ አንዱ ሊሆን ይችላል። የሀውዜን አደባባይ ጭፍጨፋ በሀውዜን አካባቢ ኗሪ ላይ ጥሎት ያለፈው ጠባሳ ከባድ ነው። አለ ጠባሳው። አሁን ሄደን እስኪ ይሄን ነገር እንመርምረው፣ የሰዎችን አቤቱታ እንስማ፣ እናጣራው እና ድጋሜ ሌላ ሀውዜን እንዳናይ እናስተካክለው ብለን ስንከፍት ያን ቁስል አድነን፣ በፊት ከናመረቀዘው ዘግተነው ከነበር አድነነው፣ ዳግመኛ እንዳይከሰት አድርገን እንደምንሸፍነው ወይም ደግሞ የሰማነውን አቤቱታ ዳግመኛ እንዳይከሰት ልንማርበት የምናስተካክለው እና ይህንን ደግሞ የያዙት ይህንን ቁስል ይህንን አቤቱታ ይህንን በደል የተሸከሙ ሰዎች በስም እንኳ ተጠርተው በደላቸውን ተናገሩ መባላቸው ሰው መሆናቸውን እንዳስቆጠረላቸው የሚናገሩበት አግባብ እናያለን። ሩዋንዳ ላይ፣ ደቡብ አፍሪካ ላይ ስናይና ይሄንን ማየት መቻል አለብን። እንደ ማህበረሰብ የመጣነው መንገድ ከባድ ነው፣ ነገር ግን ነገ እንዳንደግመው። ምክንያቱም ቁልቁለት ነው የሚሆነው። ዳገት ነበር ስንመጣው፣ ተመልሰን ስንሄደው ቁልቁለት ስለሚሆን ስለሚያንደረድር ወዳቂው ብዙ ነው፣ ተሰባሪው ብዙ ነው እና እንደ ሀገር ለመቀጠል ያን ማድረግ አለብን።
የት ነበርሽ? በጣም የሚያነጋግር ብዙም የሚያወያይ ርዕስ ነው። ሌላ ራሱን የቻለ ሰዓት እንደሚፈልግ ይገባኛል። መደምደሚያችን ላይ ነን እና እናንተም አሁን ያገኛችሁ ተጨማሪ ተሰሚነትም እርቅና ሰላም ከሚሰራ ሁኔታ ጋር እንድንመለከት አንድ ተጨማሪ ጥያቄ፣ በተጨባጭ ያሰባችሁት መንገድ አለ? የእርቅና ሰላም ኮሚሽን የሚያደርገው የቱ ጋር ይጀምራል ስትል ክሬንድራቱ ብላለች። ምን ልታረጉ እንደው በተጨባጭ በድርጊት?
እንግዲህ አሁን መድረኩን ለእርቀ ሰላም ኮሚሽኑ ስራ ተጠቀምኩበት፣ በጣም ይቅርታ። የደራርቱም ያው ስላለችበት ፕሮፌሰርም እርግጠኛ ነኝ የእርቅ ደጋፊ ስለሆነች እሱን እንትን እናድርግ። እንግዲህ አሁን እያደረግን ያለ ነው ያሉ ተሞክሮችን እያየን ያለ ነው። ሌሎች ሀገራት ተሞክሮ ምን ይመስላሉ? የእኛ ደግሞ በተለይ የህብረተሰቡን ማህበራዊ መስተጋብር አኗኗራችንን፣ ሃይማኖታችንን፣ እድራችንን፣ ምንጫችንን ከምንጭ አይደል ውሃ የሚቀዳው? ሄደው ተሰብስበው ሴቶች እኮ ምንጭ ውሃ ሲቀዱ በጣም ብዙ ያወራሉ። ይህንን ያማከለ ኢትዮጵያዊ የሆነ መንገድ ለመስራት ከአዲስ አበባ ዩኒቨርሲቲ የእርቅና የሰላምና ደህንነት ተቋም ጋራ የጥናት ስራ ነው እየሰራን ያለ ነው። አሁን ተነስተን እዚህ ጋር ይጀመር ብለን በስሜት የምንገባበት አይደለም። ቀደም ሲል እንዳስቀመጥኩት አንደኛ ይሄ የሽግግር ፍትህ የምንለው አንድ አካል ነው እርቀ ሰላም እና ከማህበራዊ ፍትህ ወይም ደግሞ ወይዘሮ መዓዛ ከሚመሩት ፍርድ ቤት ጋራ መስመሮች ማስቀመጥ አለብን። በፍርድ ቤት መታየት ያለባቸው የህግ ጉዳዮች በህግ ጉዳይነታቸው መቀጠል ስላለባቸው ከነሱ ወደኛ ከኛ ወደ እነሱ የሚመጡ በጣም ብዙ ምልልሶች ይኖራሉ። እዚህ የመጀመሪያው ስራ የሚሆነው የሌሎች ሀገራት ተሞክሮ የእርቀ ሰላም ሂደት ምን ይመስላል፣ እኛስ ደግሞ ያለን እሴት ምንድን ነው፣ ኢትዮጵያዊ የሆነ ነገር ምን እንጨምርበታለን። የእኛን ችግር የአንድን ቤት ቁልፍ አንጥታ አንዱ ቤት ላይ ብትሰካው አይከፍትልህም፣ ቁልፍ ስለሆነ ብቻ ሁሉም ቤት አይከፍትም። ስለዚህ የእኛን ቤት ሊከፍት የሚችለው ቁልፍ በኢትዮጵያውያን ልጆቻችን መስራት አለበት ብለን የባለሙያዎች ቡድን ለማቋቋም በዝግጅት ላይ ነን ያለ።
የመጨረሻ ቃል እንድትወረውሩ ፕሮፌሰር የአለም ፀሐይ፣ እርቅን ሰላምን ማምጣት ኮሚሽኑ ጋር ግንኙነት እንደሌለው ታውቃለሁ እነሱ በአጋጣሚ ያሉበት፣ ግን በሴትነትም በኢትዮጵያ እንዲመጣ ከሚፈለግ ሰላማዊ ጉዳይ አንጻር የሚመስለውትን አሁን የት ነበርሽ ካነሳቻቸው ነጥቦች?
ትክክል ነው። እርቅ ያስፈልጋል። እርቅ እኮ ምስዋ ባለችው ላይ አይን ላጠፋ አይን ልጋም የሚለው ነገር አይደለም። ያን ነገር ትቶ እንደ አዲስ መጀመር ማለት ይመስለኛል። የግዴታ ለዛ ለተደረገው የዛን ጉዳት እኔም ደግሞ መጉዳት አለብኝ በሚል መሆን የለበትም። እና አሁን በቅርቡ እየሰማን ያለው በሀገራችን በመሪዎቹ በኩል ምንድን ነው ያለው? እስቲ ያለፈውን አይነት ስህተት ለምን ደግማለን? እኛ ሁሉን ትተን ወደፊት እንሄድ፣ ምክንያቱም ከዛ ትምህርት ወስደናል የሚል ነው። ስለዚህ እርቅ በጣም አስፈላጊ ነው። ደግሞ ምንድን ነው ሰው ስህተቱን ካወቀ እኮ ይቅርታ ይጠይቃል። እኔ ሁልጊዜ የምንላለሁ ሰው ወይም ሳያውቅ ይሳሳተው ወይ አውቆ ይሳሳታል። ሳያውቅ የተሳሳተው በቃ ተሳስቻለሁ ይቅርታ ነው። አውቆ ለተሳሳተ ደግሞ ያ የተሳሳተበትን እንዳይደግመው ትምህርት መስጠት ያስፈልጋል። እንዴት ይሰጠው የሚለው ነገር እንግዲህ የሆነ ሜካኒዝም የሆነ ደግሞ የሚሰራ ነገር ይኖራል እና ከትንሽ እስከ ትልቅ ጥፋት የጠፋ ነገር እርቅ ሲባል ሁሉን ትቶ ወደፊት መጓዝ ይመስለኛል።
መልካም ድራርቱ።
እንግዲህ እንደምታወቀው የትዬና ፕሮፌሰርን ብለዋል። እቺ ቅድም የትዬ ያለችው ቁልፍ ከኛ ጋር በአንድ ሰዎቹ በላይ የአካባቢ እርቅም የሚያስፈልገው ቦታ ነው ያለው። እንደምታወቀው ሀገራችን ኢትዮጵያ እንግዲህ ባህልና ወግ አለው፣ የሀገር ሽማግሌ አለ፣ ሃይማኖታችን አለ፣ ባህላችን አለ። ስለሆነም እነዚህ 41 ሰዎች ይሄን ነገር ይጨርሱታል ምልግምት የለኝም። ምን ጨርሰው ቅድም እንዳልኩት ከሙሉ ኢትዮጵያ ህዝብ ጋር ከሀገር ሽማግሌ ጋር ከሃይማኖት አባቶች ጋር ይሄ ነገር ያልገምታለሁ። ስለሆነ ቅድም ተብሏልና ወደ ኋላ ባንመለስና ብዙ ነገር ህዝባችን ተጎድቷልም በአቅም ባለማቅም ተብሏል እንደገና ደግሞ በቸልተኝነትም ሊሆን ይችላልና ስለዚህ ያን ነገር እንዴት እንጠግነው እንዴት እናርገው አሁን ማየት ያለብን ስለ ነገ ልጆቻችን ስለ ነገ ሀገራችን ስለ አንድ ኢትዮጵያ ስለ አንድ ሀገራችን ስለ ህዝባችን ነገ ሀገራችን እስከመቼ ነው የምታለቅሰው? እስከ መቼ ነው ሰቆቋው ስለው? እስከ መቼ ነው ምን ከፋፈለው? ለምንድን ነው ለኢትዮጵያ እኮ እኛ ነን እኮ ያለነው? ኢትዮጵያን ኬንያ መጥቶ ሊያስታርቅ ነው? ኢትዮጵያ ሌላ ሀገር መጥቶ ሊያስታርቅ ነው? ምናልባት በፖለቲካ ሊሆን ሊባል ይችላል። እከሌ የዚህ ሀገር በዚህ ወጥ በዚህ ገብቶ አይደለም። እኛ ነን መጀመሪያ፣ ለራሳችን እኛ ነን መጀመሪያ። ማንንም አይቀርበንም። እኛ ነን የምንቀራረበው። ምንም እንኳን ኢትዮጵያ ህዝብ ብሔር ብሔረሰብ ብዙ ቢሆን ቋንቋ ብዙ ቢሆን እስከ ዛሬም ድረስ ደግሞ ተደማምጠን ተቻችለን ተከባብረን ነው የኖርነውና ስለዚህ አንዲት የበለጸገች ሀገር ኢትዮጵያ ህዝባችን እንደው ከራብ ወጥቶ እናት ማተለክስበት ሰቆቋ ማይኖርበት ኢትዮጵያ ነው ማየት እንፈልገውና ለዚህ ደግሞ ህዝባችን በሙሉ መተባበር ስላለበት ይሄ 41 አችን ህዝቡ ጋራ ከሃይማኖት አባት ጋር ከሀገር ሽማግሌ ጋር ከሰራ ይሄ ነገር ቡን ይበታል ብዬ ገምታለሁ። ካልሆነ ግን ብቻችን እናረገው ነገር የለምና እግዚአብሔር ደግሞ ከተጨመረበት ከግቡ ደርሳል ብዬ ገምታለሁ። ሁሉም ደግሞ ማንም እዚህ ውስጥ ባይኖር 100 ሚሊዮን አለና አንድ ላይ እንሰራለን እና አንድ ላይ እንጨርሳለን ከእግዚአብሔር ጋር።
መልካም ነው። እንግዲህ ከእውቅናና ከአክብሮቱ ጋራ ቀድሞ የምትታወቁ ናችሁ፣ ተሰሚነታችሁን ተጠቅማችሁ የምትሰሯቸው ስራዎች የተጨመሩ ይመስል ኮሎኔል ደራርቱ ቱሉ፣ ሎሬት የትነበርሽ ንጉሴ፣ ፕሮፌሰር ያለም ፀሐይ መኮንን ሁላችሁንም ለጊዜያቸው አመሰግናለሁ። በድጋሚ እንኳን ደስ ያላችሁ።
እኛም
አንድ በኝ ፀሐይ ዮሐንስ እናመሰግናለን። አድማጮች በፀሐይ ዜማ አሁን በቀጥታ ጉዞ ወደ አዲስ አበባ። የሥነ ጽሑፍና የቲያትር ጥበብ መምህር ሐያሲና ጸሐፊ ተውኔት ደበበ ሰይፉን ሕይወትና ሥራ ለምንቃኝበት ደርዝ ላለው ወጋችን ሦስቱ የቀድሞ ተማሪዎቹ አሁን ቀደም ብዬ በመግቢያው እንደ ጠቆምኩት ተመልሰው መጥተዋል። ገጣሚያንና መምህራኑ ዶክተር በድሉ አቅጅራ፣ አቶ ገዛሐኝ ጌታቸውና አቶ ተፈሪ መኮንን ናቸው። በሟቹ ባለቅኔ የሥነ ጽሑፍና የቲያትር ጥበብ መምህር ሐያሲም ጭምር ነው በደበበ ሰይፉ ሕይወትና ሥራ ዙሪያ የምናደርገውን ውይይትም እልባት ካደረግንበት እንጀምራለን። ደበበ ሰይፉ ምን አይነት መምህር እንደነበር በቀደመው የራዲዮ መጽሔት ዝግጅታችን አጫውተውናል። ባለ ዘርፈ ብዙ ሙያውን ደበበን ምን አይነት ከያኒ ነበር ስብዕናውስ ለሚለው ጥያቄም እይታቸውን ፈንጠቅ ማድረግ ጀመር አድርገው ነበር የመጀመሪያውን ክፍል ውይይታችንን የገታ ነው። የካናዳ ኦታዋ ከተማ ነዋሪው አቶ ገዛሐኝ ጌታቸው
በሙያ ረገድ ደበበ በገጣሚነቱ እርግጠኛ ነበር። ገጣሚነቴን አስመስክሬ ጨርሻለሁ ብሎ ኤክስፐሪመንት ታርጓል። የሚያነሳቸውን ጉዳዮች አንስተዋል። ማርክሲስት ነበረ። ለምሳሌ መስከረም የሚል ግጥም አለው። እኔ እንደ ማስተርፒስ ነው የምቆጥረው። ሲምፎኒ ነው። ሲምፎኒን ግጥም ውስጥ እንዴት እንዳስገባው ታያለህ። ግን የሚያወራው ስለ መስከረሙ አብዮት ነው እና ዝም ብለህ ይዘት የሚተነትን ሰው መጥቶ ሲተች ማርክሲስት ነው። ግን ተራ ማርክሲስት አልነበረም። ማርክሲዝምን ሶሻሊስት የሆኑ ሀገሮች ባበላሹት መንገድ የተረዳ ተራ አልነበረም። እንደገና ደግሞ ምዕራባውያን ኢግኖር ባረጉት መንገድም የተረዳ አልነበረም። ማርክስን እንደ ፈላስፋ ነበር የሚያየው እና የሚያነበውም። እና አሁን በድሉ ቅድም ያነሳው ነገር ከዛ ንባብና ከዛ እውቀት የመነጨ ነው የሚመስለኝ። የደከመለት ነገር የአፈር ድሜ ሲበላ እና እኔ ሀብታ ጊዜ ያሁሉ ሰው ሲጨረስ ብዙዎቹ ልጆች እየደበቀ ቤቱ ሲያስገባ የነበረው ከዛ መከራ ውስጥ የወጣ ድፍረት ይመስለኛል። ድንጉጥ ነው ደበበ። እንዲህ ረብሻና ጩኸት የጥይት ድምፅ ሁሉ አይወድም፣ ግን ያን ያህል ደፍሯል። በየኮርኒስ ውስጥ እየደበቀ ብዙ ሰዎች አያትርፏል።
ለማዳን የሚፈራውንም ነገር ማድረግ የፈቀደ ነው ነው የሚሉን።
አዎ።
አቶ ገዛሐኝ በሙያ ክህሎቱ ላይ ወደ ጀመሩት ግምገማው ልመልሶ። በወፍ በረር በእነኚህም በሰራባቸው የተለያዩ የኪነ ጥበብ ዘርፎች የሰራቸውን ጥበባዊ ስራዎችንም ደግሞ ይጠቃቅሱልን እስኪ።
በሙያው ረገድ አንድ ጊዜ ሲል የሰማሁት ገጣሚነቴን አስመስክሬያለሁ። ይሄ በመታበያ አይደለም ያለው፣ ይበቃኛል። ግን በጸሐፌ ተውኔትነት በኩል አንድ ጥሩ ስራ እንኳ ሳልሰራ ጊዜን እያጠፋሁ እያባከንኩ ነው እያለ ሪግሬት ያደርጋል። ብዙ ተውኔቶች ጽፏል፣ ከ15 በላይ ጽፏል። የተረጎማቸውም አሉ። በደንብ ይታወቁ የነበሩ እንደ ከባህር የወጣ አሳ ትልቅ ፍልስፍና ያነሳበት ስለ ኤሊኔሽን ሌሎችም ጉዳዮች ያነሳበት ነው። ዝርዝር ውስጥ አልገባም። ግን ሁለተኛው ነገር ተውኔቱ ነው። ከተውኔቱ ቀጥሎ የሀያሲነት መባል ይኖርበት ወይም የስነ ጽሁፍ ጥናት፣ የስነ ጽሁፍ ምርምር፣ የኢትዮጵያን ስነ ጽሁፍ፣ የኢትዮጵያን ስነ ግጥም መርምሯል። ከ1933 በፊት የነበሩትን ከ1933 እስከ 1966 የነበሩትን ከ1966 በኋላ ያሉትን እሱ ያን ጥናት እስካካሄደበት ጊዜ ድረስ። በእርግጥ ያን ጊዜውን አላስታውሰውም በትክክል። ግን የመጀመሪያው ባቢዮቱ አመታት ይወጡ የነበሩ ግጥሞች ግጥምነት ተራ የሚገቡ እንዳልሆኑ፣ ተራ የቅስቀሳ ግጥሞች እንደሆኑ ሁሉ ፊት ለፊት የጻፈባቸው የጥናት ጽሁፎች አሉ። ሶስት አራት መጽሐፍ የሚወጣቸው ናቸው እነኛ አሁን የዘረዘርኩልህ ጽሁፎቹ። አሁን ዛሬ እኛ ስነ ጽሁፍን በምንገመግምበት አይን አይደለም መቼም የዛሬ 25 ዓመት እና 20 ዓመት የተጻፈን መጽሐፍ
ጊዜያቸውን ይመስላል።
አዎ፣ የኢትዮጵያን ስነ ግጥም አካሄድና መልክ ለማጥናት ለሚፈልግ ሰው ያንን ስራ ሰርቶ ያለፈ ሰው ነው። ከዛ በተጨማሪ ትልልቅ የሚባሉ 5 ገጣሚያን ላይ ተፈሪም በድሉም ታግዙኛላችሁ እዚህ ላይ ሂስ ጽፏል። ግጥሞቻቸውን አስተዋውቋል። እንደ ሂስም አትለውም። አሁንም የይዘት ትንተና እና የቅርጽ ትንተና ላይ ነው እና ሪዲንግም ነው። ከበደ ሚካኤል፣ መንግስቱ ለማ፣ ጸጋዬ ገብረ መድን፣ ሰለሞን ደሬሳ እና ዮሐንስ አድማሱ ላይ የ5ቱንም ስራዎች 5 አበይት ገጣሚያን የሚል አንድ ጽሁፍ አለው። የሰለሞን ደሬሳ ልጅነት አንብበን ምንም ሳንይዝ ተቸግረን ወጥተን ከዛ የደበበ የጻፈልንን አንብበን እንደገና ከደበበ አልፈን ደግሞ በራሳችን መንገድ እንድናነብ ፍር የቀደደልን ሰው ነበርና በዚህም ረገድ ትልቅ ቦታ ያለው ነው። አሁን ድረስም የኢትዮጵያን ስነ ግጥም በመተንተን ኤክስፐሪመንታል የሆኑ ተውኔቶች በመጻፍ እና በስነ ግጥም ከዛ ይሄንን ተውኔቶቹን ደግሞ ለማስተማሪያነት የሚያገለግል የመጀመሪያው ስለ ተውኔት ጥሩ አድርጎ በምሳሌ እና በኢትዮጵያዊ ምሳሌ በአውሮፓውያን በሱ አይደለም በኢትዮጵያ ምሳሌ በመንግስቱ ለማ ተውኔቶችን እየጠቀሰ የቲያትር ጥበባት ከጸሐፌ ተውኔቱ አንጻር የሚል የድራማው የሚሰጠው ኮርስ ማስተማሪያ መጽሐፍም ነበረው። ገጣሚነቱ ላይ ሳልዘን በጠበቀው አብዮት እንዴት ፍራስትሬት አድርጎ ነው የሞተው ደበበ። ከዛ በኋላ ደግሞ አብዮቱና አገሩ የተለያዩ ናቸው። እንደገና በአገሩም ፍራስትሬት አድርጎ ነው የሞተው። የኢትዮጵያ አንድነት ይሄ የክልል ጉዳይ ሲመጣ ብዙ ነገር ጎድቶት ነው ያለፈው። አንዱ እዚህ አሁን ያነሳሁልህ የድህረ 66 ግጥሞችን አነሳበት መጽሐፍ ላይ ኢትዮጵያዊው አንባቢ አሁንም ኢትዮጵያዊውን ማያኮቭስኪ ይጠብቃል ይላል። ቃል በቃል ወጥ ላረግልህ ያስቀምጫት ነበር አልችልም፣ ግን ይሄው ነው ሐሳቡ። ማያኮቭስኪ ወጣት ነው፣ ልጅ ነው። 1912 ጀምሮ አብዮተኛ የነበረ ነው። በኋላ ቦልሸቪክ ፓርቲን ተቀላቅሎ ግጥሞች ይጽፍ ነበር፣ ተውኔቶች ይጽፍ ነበር እና ለተራ ፕሮፓጋንዳ ብቻ የሚውሉ ሳይሆን በቅርጽም በውበትም ላይ መጨነቅ አለብን፣ በምናስተላልፈው ፕሮፓጋንዳ ላይ ብቻ መጨነቅ የለብንም በሚል ፕሮግረሲቭ ፊውቸሪስት የሚባል አንድ እንትን ፈጥሮ ይሰራ ነበር እና በአንዱ ግጥሙ እንዲያውም ሌኒንንም አስቀይሞታል ይባላል። በኋላ በ30 ዓመቱ ራሱን ነው የገደለው ተብሎ ተነገረ። አወዛጋቢ አሟሟት ነው የሞተው ማያኮቭስኪ። ለምንድን ነው ደበበ ማያኮቭስኪ የጠቀሰው ብዬ ሳስብ ነው አሁን በድሉ ያነሳውን ነገር እና ለደበበ ጣፈው ግጥም ውስጥ ያለውን ፍረስትሬሽን እንዳስታውስ ያደረገኝ። ኢትዮጵያዊው ማያኮቭስኪ ነው ልንለው የምንችለው ገጣሚ ነበረ እና ጸሐፊ ተውኔትም ነበር ላለሁ ደበበ።
መልካም። የደበበ መንገዶች ስራውና ፈተናዎቹን በጥልቀት መመልከት የሚጋብዙ መሆናቸውን በእያንዳንዷቸው ባነሷቸው ጭብጦች ውስጥ ጎትኳች ጥያቄዎች ነው ያለው። ሌሎች የሙያ ጓደኞቹን ጥያቄዎች ወይም ድምጽ ለመስማት ወደዛ ልሻገር። አቶ ገዛኸኝ፣ በተለይ ስራዎቹን አጉልቶ የሚያሳዩ ግጥምን አስመስክር ያለው ወደ ሌሎቹ ዘርፎች ትኩረት ማድረግ እንፈልገውን ያህል አላደረግኩም የሚለው ድረስ አስረድተውናል። እርሶስ እንዴት ይፈትሿቸዋል? በተማሪነት ዘመንም ኋላ ላይ ከተማሪነት በኋላም ስራዎችን ጊዜም ሁኔታዎችን ፈቅዶ የመመርመር እድል በነበረበት አቶ ተፈሪ
አሁን የገዛኸኝም ዶክተር በድሉም ሲያነሱ አሁን ያለሁበት ስሜት የዚህ የፊታውራሪ መቼሻ ለጦርነት ሲሄዱ ረዳቸውን ተዘጋጅ ብለዋት ታስታውሰዋል። ሙዳይ እየከፈቱ የቆየ የጌጣጌጣቸውን ሲያነሱ ቢያነሱ ካስከላቸው ከገረዳቸው ጋር ሲያወሩ የነበረው እንደሱ አይነት የትዝታ ሙዳይ የመክፈት ነገር ነው የሚሰማኝ እና በጣም የተለየ ስሜት እንደተፈጠረብኝ ያለው ግን ገዛኸኝ ቅድም ሲያነሳው ከነበረው አንድ ከደበበ ጎልቶ የሚታይም አንደኛ መምህርነቱ ነው፣ ሁለተኛ የስነ ጽሁፍ ሰውነት ነው፣ ሶስተኛ ለኢትዮጵያ ያለው ትልቅ ፍቅር ነው። እና አሁን በግጥሞቹ እንደምናየው ቅድም ገዛኸኝ ያለው ነገር አለ። በእምነት የያዘው ሶሻሊዝም አንድም ነገር አለ። አሁን ስለ ደበበ አርብ ደበበ ሆኖ ገብቶ ሰኞ ማርክሲስት ሆኖ ወጣ የሚሉት አይነት ሰው ነው። ጥልቅ አንባቢ ነው። ምንድን ነው ይላሉ፣ ይሄ የነገር ግድግዳ ነው ይላሉ። በግዕዝ አረፍተ ነገር እና አረፍት ግድግዳ ነው። የዚህ የስነ ጽሁፍ ትንተናዎቹ ላይ አንድ እንደ ንስር ከላይ ከፍ ብሎ ከርዕዮተ ዓለማዊ እንትን ስለሚያየው በደንብ የመተንተን አቅምና ችሎታ ያለው ሰው ነው እና ዘመኑ እንደው አንዳንድ ጊዜ የሚያጓጓኝ ትንሽ ሰዎች በአንድ ዘመን መጡ እና ትንሽ በተን በተን እያደረገ እስካሁን እስከዚህኛው ስኛ ቢያደርሳቸው ጥሩ ነበረ ብዬ አስባለሁ። እና የኢትዮጵያን ስነ ጽሁፍ መልክ ለማስያዝ ትልቅ ጥረት ካደረጉ ሰዎች መካከል አንዱ ነው እና አንድ ቀን ወደ ቤቱ ሄድን ገዛኸኝ ያስታውሳል። እና ወቅቱ በጣም ቀውስ የነበረበት ክለ ነበረ። ቅድም ገዛኸኝ የዘመኑ መንፈስ የሚሉት አለ ቼጅስ ነው ዚ ጀርመንኛ አንድ ቀን የዘመኑ መንፈስ የሚሉት እና እምነትን ፍቅርን እና ተስፋን የነፈገው ዘመን ነው።
አድማጮች ከገጣሚ ጸሐፊ ተውኔት መምህርና ሀያሲ ደበበ ሰይፉ የቀድሞ ተማሪዎች ጋር የጀመርነው ወግ አልተቋጨም። ጊዜያችን እንደፈቀደ ቆየት ብለን እንመለሳለን። በርከት ያሉ ተከታታይ ውይይቶችም ይኖሩናል። ለአሁኑ ግን እንግዶችን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን አሁን ሰዓቱ አሁን የንጉሥ ያክሊሉ መስኮት የሚከፈትበት ነው። ንጉሴ እንደምን አመሸ?
ያምሻሉ ለአደና
ሁለቱንን ወደ አዲስ አበባ ደውለን እንደምን አመሸ ሳይሆን እኔ ነኝ ከዋሽንግተን ወደ አዲስ አበባ እንደምን አመሻችሁ ምለው አዲሱ መጥቶልሃል እንደምን ይዛችኋል?
እንግዲህ ከአዲሱ ጋር ብዙ ቦታዎች እየደረስን ከብዙ ጓደኞቹ ጋር እየተገናኘን እኔም ብዙ ቦታዎች ላይ አልተለየሁትም።
አዲሱ ቀደም ብለን አድማጮችም ሰላምታ ሰጥቶ ተመልሰን ልንመጣና አሁን የጀመርነውን ወግ ቀላቀለን አስበን ነበረ። ዛሬ ስልኩን አስቸግሮናል። እኔ እናንተ ባይሆን ጀመር እናደርግና ስልኩ እንደቀናን ወደ ኋላ ላይ አዲሱን መልሰን እናመጣለን።
ጥሩ ነው አሉላ። እዚህም ይገርመሃል እንኳን አንተ ከዛ ከዋሽንግተን ወደዚህ እዚህም አካባቢ ራሱ ኔትወርክ በጣም ያስቸግራል፣ ወይ ደግሞ ታገኘው ይሆናል አይታወቅም።
መልካም። እኔ እናንተ አሁን ጀምር አድርገን አዲሱ ሲመጣ የምንቀጥለው ጨዋታ ይኖረናል። ባለፈው ፕሮግራማችን ጠቆም እንዳደረግ ነው አዲሱ ከ15 ዓመታት በኋላ ወደ አዲስ አበባ ሲመለስ እንደደረሰ እንደተነጋገራችሁ አጫውታችሁኝ በራዲዮ መጽሔት ወግም አንዳንድ ቁም ነገሮችን ልታጋሩኝ ተቀጣጥረን ነው የተለያየ ነውና እስኪ አዲሱ እስኪቀላቀለን ድረስ ምን ይመስል ነበረ? ለራዲዮ መጽሔት የሚስማሙ ማስታወሻዎች ነበሯችሁ?
አዎ፣ ልክ ነህ። ቀደም ብሎ እዛው እናንተ ጋር ዋሽንግተን እያለ ያሰበበት ፕሮግራም ነበረ። ቀደም ሲል ኢትዮጵያ ሬዲዮ አብሮ የሰራቸውን ጓደኞቹን እንደው እያንዳንዳቸውን ከማግኘት ሁሉንም እንደው አንድ ቦታ ሰብስቤ ባገኛቸው በጣም ደስ ይለኛል ብሎ በዛ መሰረት እኔም ሰዎቹን አዘጋጅቼለት ግንቦት 10 ቀን ቤት ተገናኝተን ሬዲዮ ትዝታዎቻችንን የእሱንም ትዝታ እንደው ዘፈኑ ምንም ሳይቀር እየተጨዋወትን ነው ያሳለፍነው ግንቦት 10ን። በጣም ደስ የሚል ነበር አሉላ።
መልካም። ንጉሴ እነማንን አገኘ በዛ ዝግጅት ላይ? በተለይ ከቀድሞ የኢትዮጵያ ራዲዮ ባልደረቦቻችሁ በራዲዮ ትዝታ እንድታስታውሱ ያደረጋችሁ ከሙዚቃም አልቀረብንም ነበር ብለሃል። ከመሀከላችሁ አንዳችሁ ተነስታችሁ ዘፈናችሁ ይሆን? ድምፃዊ ብዙ ስለሆነ።
አዎ ልክ ነህ። ከዘፈኑ ልነሳና ያው እንደምታውቀው ግርማ ነጋሽ ታወቀው ድምፃዊ ኢትዮጵያ ሬዲዮ በስፖርት ጋዜጠኝነት ሰርቶ ነበርና እሱ ከኛ ጋር ነበር። እንደ አጋጣሚ ደግሞ ከበዓላችን ጋራና ከአዲሱ ህይወት ጋር የተያያዘ እንገናኛለን። እኔ አልቆርጥም ተስፋ ብደነዝዝ እንኳ ቆም የባንቀላፋ እያለ ሲያንጎራጉር ልዩ ትዝታ ነበር። ከአንጋፋ ጋዜጠኞች መካከል እንግዲህ ሙሉጌታ ወልደ ሚካኤል ድሮ እንዳሳምነው ገብረ ወልድ ነው የሚያነባው ይባል የነበረ ጋዜጠኛ እና አባይነሽ ብሩ፣ ኃይሉ ወልደ ጻድቅ እነዚህ የመሳሰሉ በጣም አንጋፋ ጋዜጠኞች ተገኝተው ነበር እና ደስ የሚል ጊዜ ነው ያሳለፍ ነው። ከዚህ የበለጠ ደግሞ አሉላ ዋናው ትልቁ እንደገና ባለፈው እሁድ የቀድሞ የኢትዮጵያ ሬዲዮ ባለሙያዎችን ሰብስቦ በአጠቃላይ ማለት ነው ብናነጋግራቸው እና አንድ ማህበር ብናቋቁም የሚል ሀሳብ አዲሱ አበበ ራሱ አቅርቦ እንድንገናኝ ተደርጎ የቀድሞ የኢትዮጵያ ሬዲዮ ባለሙያዎች ማህበርን ለማቋቋም ጥረት አድርገናል። በዚህም ላይ የቀድሞቹ አንጋፋዎቹን ሻውል ባምነው፣ ሜሌኒ መኩሪያ፣ እነ ኃይሉ ወልደ ጻድቅ፣ እነ ጸጋዬ ኃይሉ ተፈራ፣ እነ ኃይሉ ልመንክ፣ እነ ተካልኝ በቀለ እነዚህን የመሳሰሉ ጋዜጠኞች ተገኝተው በደመቀ ሁኔታ ነው የተፈጸመው እና ደስ ይላል። በአጠቃላይ
ግሩም ነው። ንጉሴ የዝግጅታችሁን ዋና ዋና ቁም ነገሮች የተጋራሁ ይመስለኛል። አዲሱ ሲመጣ አንዳንድ የሚጠየቃቸው ጉዳዮች አሉ። ስልኩ እንደ ቀና መልሰን እናገኘዋለን። እንግዲህ ወዲሁ ወደ ዝግጅትህ እንዝለቅ። ለገብ ጥበበኝነቱን አስታውሰህ ነበር ቀደም ሲል በተለይ በቤተ ክርስቲያን የዜማ ቀማሪነቱ የሚታወቀውን ያሬድን ይሄ ብቻ አይደለም ስትል ለዛሬ ቀጠሮ የሰጠህን ወደ ዝግጅት መዝለቅ ትችላለህ ንጉሴ።
አመሰግናለሁ አሉላ። ልቀጥል።
ታስታውሱ እንደሆነ ባለፈው 15 ቀን ስለ ኢትዮጵያዊው የዜማ ሊቅ ስለ ቅዱስ ያሬድ አንስተን ነበረ። ቅዱስ ያሬድ ብዙ ስራዎች ያሉት የሚታወቀው በዜማው ብቻ ነው ብለን፣ ለመሆኑ ቅዱስ ያሬድ በምን በምን ስራዎቹ ነው ያልታወቀው? ሊታወቅስ የሚገባው በእንዴት አይነት ስራዎቹ ነው? ለዚህ እንግዲህ ምስክር የሚሆነን ሆህተ ስብከት ዘቅዱስ ያሬድ የተሰኘው በቅርቡ ታትሞ ለንባብ የበቃው ባለ 617 ገጹ የታዕካ ነገሥቱ የሊቀ ጉባኤ ጌታሁን ደምጸ መጽሐፍ ነው። ሊቀ ጉባኤ ጌታሁን ደምጸ።
ቅዱስ ያሬድ እንደ አበረከተው ወይም ለሀገርም ሆነ ለቤተ ክርስቲያን ጌጥ እንደመሆኑ መጠን ሰፊ ሽፋን አልተሰጠውም። በሀገራችን ከሱ በኋላ የተነሱ ሊቃውንት ብዙ ሲባልላቸው የቅዱስ ያሬድ ግን ምናልባት ወረብ ሲወረብ ያሬዳዊ ዜማ ቀረበልን ከማለት የዘለለ ግን በድርሰቱ ላይ የተጠና ሰፊ ጥናት አልነበረም። ምናልባት ግለ ታሪኩ ላይ የደረሳቸውን ድርሰቶችን እንደው በቁጥር ከመጥቀስ በቀር እያንዳንዱ በድርሰቶቹ የሰፈሩት ገጸ ንባባት ኃይለ ቃላት የያዙትን ምስጢራትና ትርጓሜ የሚተነትን መጽሐፍ አልተሰራም። ከዚህ የተነሳ ነው ብዙ መምህራን፣ ብዙ ሰባኪያን በአውደ ምሕረትም በአውደ ጥናታቸውም ላይ ቅዱስ ያሬድ ሲጠቅሱ አናይም እና ድጓውን ማስፈራሪያ ያደረግነው እንጂ አልተጠቀምንበትም እንጂ በድጓው፣ በጾመ ድጓው፣ በዝማሬ መዋሰቱ፣ በሌሎቹም ድርሰቶቹ ላይ በእውነቱ ጥፍፍ ያሉ አንጀት የሚያርሱ ምስጢር ያለበት ድርሰት የደረሰ ሊቅ ነው እና ይሄንን ስለሚቆጨኝ ከዚህ የተነሳ ነው እና ያው ከዜማ የዜማ ጉዞ ከዓለመ መላእክት ጀምሮ አሁን እስካለንበት ድረስ የዓለምን ጉዞ የሚተርክ ነው ይሄ መጽሐፍ። ከዛ ሰፊውን ቦታ የሚይዘው ቅዱስ ያሬድ ድርሰት ነው እና ቅዱስ ያሬድ በሃይማኖት ዋሻ ውስጥ ብቻ ወይም በሃይማኖት ጽንፍ ብቻ የምንፈርጀው ሳይሆን ማህበራዊ ጉዳይ ላይ፣ ፍልስፍናው ላይ፣ ስነ ጽሁፉ፣ ቋንቋው ላይ በአጠቃላይ ተፈጥሮን የተነተነ ሊቅ ስለሆነ በዚህ የሚያተኩር ነው። ብዙዎች እንግዲህ ቅዱስ ያሬድ ሲነሳ ብዙዎች ትዝ የሚላቸው ስለ ዜማው ነው፣ ስለ ጽንሰ ሀሳቡ፣ ስለ ፍልስፍና ነው፣ ስለ ኃይለ ቃሉ እንኳን ተራው ምእመን ላይ ቀርቶ ከትልቅ ሰዎችም ተማርንም በሚሉ ሰዎች አልዳሰሱትም። እና እኔ ቅዱስ ያሬድ በተወለደበት ሀገር ባይተዋር ሆኗል ብዬ አስባለሁ።
ሌላስ ሊቀ ጉባኤ ጌታሁን ደምጸ ከቅዱስ ያሬድ የምንማረው ምን አለ?
ወንድሞቼ ሆይ ሰውን መጥላት ምን ይጠቅመናል? ወንድምን የሚጠላ ሁሉ ነፍሰ ገዳይ ነውና ባለህበት ጸንተ ቁም፣ ተረጋጋ፣ አትታወክ፣ አትጨነቅ፣ ለዘላለምም አትታወክ። በእግዚአብሔር መሰረት ላይ የታነጸ ሰው ጥፋትና ጉስቁልና የለበትም። የክፎች ምክራቸውም ሆነ ስራቸው አያስጎምጅህ። አንተ ግን እግዚአብሔር በጎ በጎ ነገር ያደረገልህን ብቻ አስብ በማለት በኑሮ ሂደት ማህበራዊ ቀውስ የገጠማቸውን የተጨነቁትን አካላት በዜማው ሲያጽናና ሲያረጋጋ እናገኘዋለን ቅዱስ ያሬድ።
እንዲሁም የሀብታዊ ሁኔታም የሚመለከት ነው። በእውነት በጣም የሚያረጋጋ ነው ሊቀ ጉባኤ።
በጣም በጣም ብዙ ነገር የፍልስፍናው፣ የስነ ከዋክብት፣ የህግ፣ የታሪክ፣ የመልክዓ ምድር ሁኔታ እንደዚሁም ደግሞ ዛሬ ዓለም ለደረሰበት የዜማ የተፈጥሮ ሳይንስና የማህበራዊ ህይወት ፍልስፍና መሰረት ነው ሊያስብሉ የሚችሉ ብዙ ሰማያዊ ሰነዶችን ትቶልን ያለፈ ሊቅ ነው ቅዱስ ያሬድ። ስለዚህ ቅዱስ ያሬድ ለኢትዮጵያ መሆነ ለቤተ ክርስቲያን ጌጧ ነው እና ይሄ ጌጥ የሆነውን ሊቅ ግን ብዙ አልተባለለትም ብዬ ስላሰብኩኝ ነው ይህንን እንግዲህ መጽሐፍ ለማዘጋጀት የቻልኩት።
አመሰግናለሁ ሊቀ ጉባኤ። እንግዲህ ከመጽሐፉ እያየን እያነበብን ውይይታችንን ወደፊት እንቀጥላለን ማለት ነው። እርስዎም እንዳሉት ቅዱስ ያሬድ ብዙ ያልታወቁለት፣ ብዙ ያልተገለጹለት ስራዎች አሉ። በእነሱ ላይ እናተኩራለን። ለዛሬ በዚሁ ይብቃኝ። ደህና ሁኑ። Shimba and Kalba, as you walk out of the name.
ማር ሰውነቴ ዘንድ አለው በእኝቴ አልቻለም አንጀቴ ቀና ስብሽና ሳለመሽ በሌሊት ጨለማ ይብሳል ናፍቆቴ ወዳይ መሌቴ ዘንድ አንድ በእኝቴ አልቻለም አንጀቴ መሽቶ ነጋብኝ ሳላይሽ ሳላይሽ ነቶ መሸብኝ ሳላይሽ ሳላይሽ አካሬ እንዴነሽ አለቤ እንዴነሽ ምስጢሬ እንዴነሽ ናፍቆት ሲጎሽመው ወንዴኔ ወንዴኔ እያች ለመለበው አይኔኔ
አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። አሁን ይቀርን አዎ ውድ አድማጮች የዛሬውን በዚሁ ማጠናቀቃችን ነው። ለደህና አደሩ ስንብት ታዲያ ከማጠቃለያ ዜናውን ባብ በኋላ አመለሳለሁ። እስከዚያው ግን ኦንጂ ተውከበት ውብካል ኦንጂ የልቧን ማን ያውቃል ኦንጂ እንዲህ ማባበሉ ኦንጂ እንዲህ መሸንገሉ ከወደ ተማርሽ ባቡነ ደልሎ ሸንግሎ በቃል መግደሉን አይቸግራት መንገድ ላመላት ተረታ እንካ ግን አትንካ ሆነብኝ ጨዋታ silal chawata yachi konjo sete konjo antakata yenena tamale ebe samale andaba tafleta ye kalat maeba ye fikar kalzarka sau kalach madalal dalala shangala arabai sintun sokala petaswa.
አድማጮች አሁን የዜና ማጠቃለያ እናነባለን። ዩናይትድ ስቴትስ ከኢራን ጋር ያለውን ውጥረት ለማርገብ ስትል ካለምንም ቅድመ ግዴታ ከኢራን ጋር የመነጋገር ፍላጎት እንዳላት የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ተናግረዋል። ኢራን ግን ለድርድር ብዙም ተስፋ አላሳየችም። ፕሬዚደንት ዶናልድ ትራምፕ ዛሬ ሲናገሩ አሜሪካ የሜክሲኮን ጉዳይ አብቅቶላታል ብለዋል። በዩናይትድ ስቴትስ ጥገኝነት ለመጠየቅ ወደ አሜሪካ ድንበር የሚያመሩትን የማዕከላዊ አሜሪካ ፍልሰተኞችን ባለማቆሟ ዩናይትድ ስቴትስን ጎድታለች ብለዋል። ወደ ዩናይትድ ስቴትስ ለመግባት ቪዛ ማለት የይለፍ ፈቃድ ለማግኘት ማመልከቻ የሚያስገቡት ከሞላ ጎደል ሁሉም የማህበራዊ ሚዲያ የስልክና የኢሜይል አድራሻቸውን እንዲያቀርቡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እንደሚጠይቅ ታውቋል። ቻይና ከ30 ዓመታት በፊት ቤጂንግ ውስጥ በቲያንንመን አደባባይ በዲሞክራሲ ደጋፊ ተቃዋሚዎች ላይ ወሰደችው እርምጃ ትክክል ነበር በማለት ተከላክላለች።
የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ለገሰኞ ከምሽት 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። አዲሱ አበበ በሚቀጥለው የራዲዮ መጽሔት ይመለሳል። አሁን በዚሁ ተሰናበትን። ሰላም ደህና ደሩ።